ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19ና በ25 ሜትር ባንዶች እንዲሁም በኢትዮሳት የሚያስተላልፈውን ስርጭት አሁን ጀመረ። የሱዳን ወታደሮች በኢትዮጵያ ኃይሎች ተገደሉ በሚል ከተሰራጨው ዜና የሐሰት ነው ሲል የኢትዮጵያ የመንግሥት ኮሚኒኬሽን አገልግሎት አስታወቀ። ዝርዝሩ ደርሶናል፣ በዕለቱ አብይ ርዕስ ይቀርባል። በርከት ያሉ ወቅታዊ ርዕሶች ላይ ያተኮሩ ዘገባዎችና ቅንብሮችም ይዘናል። ሰኞ ህዳር 20 2014 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ስርጭታችንን ለምትከታተሉ አድማጭ ተመልካቾቻችን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። ከእለቱ ዜና አቅራቢ ደረጀ ደስታ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከስርጭት መሐንዲሱ ቢል አንድራዴ እና የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናት። በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልን አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ መንግስት ሱዳን በአወዛጋቢው የአልፋሽጋ አካባቢ ጥቃት ፈጽማብኛለች ሲል ያሰማውን ክስ አስተባብሏል። የመንግስት ኮሚኒኬሽን አገልግሎት ሚኒስቴር ደኤታ ሰላማዊት ካሳ ለአገር ውስጥ የመገናኛ ብዙሃን በሰጡት መግለጫ እንዳስታወቁት የተወሰደው እርምጃ የጥፋት ኃይሎቹ ላይ ቢሆንም ዓለም አቀፉ መገናኛ ብዙሃን የኢትዮጵያንና የሱዳን ህዝቦችን የቆየ ግንኙነት ለማሻከር የተዛባ መረጃ እያሰራጨ ነው ብለዋል። ሚኒስቴር ደኤታዋ እርምጃው የተወሰደባቸው በሱዳንና በኢትዮጵያ ድንበር በኩል ሰርገው ለመግባት የሞከሩ የአሸባሪ ቡድን አባላት ላይ ሆኖ ሳለ የኢትዮጵያ ጦር የሱዳን ወታደሮችን እንደገደለ ተደርጎ የሚዘገበው ስህተት ነው ሲሉ አስረድተዋል። የሱዳን መንግስት ባለፈው ቅዳሜ ባወጣው መግለጫ ከኢትዮጵያ መንግስት ጦር ጋር ግንኙነት ባላቸው ታጣቂዎችና ሚሊሻዎች በርካታ ወታደሮች መገደላቸውን አስታውቀዋል። ዝርዝር ዘገባው በዕለቱ አብይ ርዕስ ይቀርባል። የእስራኤል መንግስት በኢትዮጵያ የሚገኙ በብዙ ሺህ የሚቆጠሩ ኢትዮጵያውያን አይሁዶች በእስራኤል ከሚገኙ ቤተሰቦቻቸው ጋር እንዲቀላቀሉ መፍቀዱን ትናንት እሁድ አስታወቀ። አንዳንዶቹ ለአስርት ዓመታት እየተጠባበቁ መሆኑን ያመለከተው የመንግስት መግለጫ በእስራኤል ካሉ የኢትዮጵያውያን ማህበረሰብ አባላት ጋር ለረጅም ጊዜ የቆየውን አለመግባባት በመፍታት የራሱን ድርሻ ይጫወታል ብለዋል። በእስራኤል ወደ 140 ሺህ ኢትዮጵያውያን አይሁዶች ያሉ ሲሆን ሌሎች 6 ሺህ የሚደርሱት አሁንም በኢትዮጵያ እንደሚገኙ በዘገባው ተመልክቷል። በአፍሪካ የኮቪድ-19 ክትባት መድኃኒት ስርጭትን የሚያስተባብሩት 3 ተቋማት ለአህጉሪቱ የሚሰጠው የክትባት መድኃኒት ልገሳና ስርጭት መሻሻል ይኖርበታል አሉ። የአፍሪካ ክትባት ተደራሽነት ተቋም አቫት፣ የአፍሪካ በሽታዎች መከላከልና መቆጣጠሪያ ማዕከል አፍሪካ ሲዲሲ እና ዓለም አቀፉ የክትባት ስርጭት ማዕከል ኮቫክስ ለአፍሪካ የዓለም አቀፍ የኮቪድ-19 ክትባት ለጋሾችን ትኩረት ለመሳብ የሚያስችላቸውን የጋራ ስልት የነደፉ መሆኑን ዛሬ ባወጡት የጋራ መግለጫ አመልክተዋል። አቫት እና ኮቫክስ የአፍሪካ አገሮች 70% የሚሆኑ ዜጎቻቸውን የመከላከል አቅም ለማሳደግ የተቀመጠውን ዓለም አቀፍ ግብ ለማሳካት በጋራ ተደጋግፈው እየሰሩና ክትባቶቹን እያሰራጩ መሆኑን አመልክተዋል። በአፍሪካ የኮቪድ-19 ክትባት በፍጥነት በሚዳረስበት መንገድ እየሰሩ መሆኑን የገለጹት ድርጅቶቹ የክትባት መድኃኒቶቹ ልገሳ አስፈላጊ ቢሆንም የክትባቶቹ ጥራትና ስርጭት መሻሻል የሚገባው መሆኑን አስታውቀዋል። በሁለቱ ድርጅቶች በኮቫክስና አቫት አማካኝነት እስካሁን ወደ አፍሪካ ከ90 ሚሊዮን በላይ የክትባት መድኃኒቶች እንዲሰራጩ መደረጉንና ሌሎች በሚሊዮን የሚቆጠሩትን ለማስመጣት ስምምነቶች መደረጋቸውን መግለጫው አመልክቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ዛሬ ባወጡት መግለጫ ደቡብ አፍሪካ የሳይንስና የጤና ማህበረሰብ አዲስ የተከሰተውን የኮቪድ-19 ቫይረስ ዝርያ አስቀድመው በመገንዘብ የወሰዱትን እርምጃ አደንቃለሁ ካሉ በኋላ፣ ይሁን እንጂ በዚህ ቫይረስ ሳቢያ የደቡብ አፍሪካ አገሮች በተጣለባቸው የጉዞ ማዕቀብ መገለላቸው በጣም አሳዝኖኛል ብለዋል። ዋና ጸሐፊው በመግለጫቸው እኔና ሌሎች ለረዥም ጊዜ ስናስጠነቅቅ እንደነበረው ዝቅተኛ የክትባት ስርጭት ባላቸው አገሮች የአዳዲስ ቫይረስ ዝርያዎች መበራከት የሚጠበቅ ነው በማለት ተናግረዋል። በክትባት ስርጭት ማነስና በሌሎች ዝቅተኛ የሥነ ምግባር ጉድለት ደግሞ አፍሪካውያን ጥፋተኛ ሊሆኑ አይገባም ያሉት ዋና ጸሐፊው አገሮች ትክክለኛና ወሳኝ የሆኑ የሳይንስ ግኝቶችና መረጃዎችን ስላቀረቡም ሊቀጡ አይገባቸውም ብለዋል። በሌላም በኩል ደቡብ አፍሪካ መንግስት ባወጣው መግለጫ ወዳጅ አፍሪካ አገሮች ሌሎች አገሮችን በመቀላቀል በደቡብ አፍሪካ ላይ የጉዞ ማዕቀብ ማድረጋቸው ያሳዘነው መሆኑን አስታውቋል። አገሮቹ የጉዞ ማዕቀቡን የጣሉት ሰሞኑን በደቡብ አፍሪካ ታይቷል በተባለውና ኦምሪኮን በተባለው አዲስ የኮቪድ-19 ቫይረስ ዝርያ ሳቢያ መሆኑም ይታወቃል። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁ የአማርኛው ፕሮግራም ነው። የዩናይትድ ስቴትስ ሕግ አውጪዎች የመከላከያውን ጨምሮ ትላልቅ የመንግስትን የበጀት ወጪዎችን የግድ መወሰን ከሚገባቸው ቀነ ገደብ ላይ መድረሳቸው ተነገረ። ዲሞክራቶቹም እንዲጸድቅ የሚፈልጉት የጤና፣ የአየር ንብረት ለውጥና የቤተሰብ አገልግሎት መርሃ ግብሮችን የሚሸፍነው የ2 ትሪሊዮን ዶላር በጀት የሚወስኑበት የመጨረሻው ቀነ ገደብ ላይ የሚገኙ መሆኑም ተገልጿል። ከሁሉም በላይ እስከፊታችን አርብ ህዳር 24 ድረስ ብቻ በጊዜያዊ በጀት እንዲንቀሳቀስ የተደረገው የፌዴራል መንግስቱ በጀት ከህዳር 24 በኋላ የሚያበቃ በመሆኑ ከአርብ በፊት ከስምምነት መድረስ ይኖርባቸዋል። ይህ የማይሆን ከሆነ የመንግስት አገልግሎት ሰጪ ድርጅቶች አገልግሎታቸውን የሚያቋርጡ እንደሚሆን ተመልክቷል። የአውሮፓ ህብረትን ድንበር የሚቆጣጠረው ድርጅት ስደተኞች የሚገቡባቸውን የድንበር አካባቢዎች 24 ሰዓት የሚቃኝበት አውሮፕላን ለማሰማራት ማቀዱ ተገለጸ። ይህ የተገለጸው ፈረንሳይ ወደ ድንበሯ ስደተኞችን ያሰረጉ የሚያስገቡ የሰዎች አስተላላፊዎችን አድኖ በመያዝ የአውሮፓ ህብረት አጋሮቿ እንዲተባበሯት ግፊት ማድረጓን ትናንት እሁድ ባስታወቀችበት ወቅት ነው። ውሳኔው የመጣው ከአምስት ቀን በፊት 27 የሚሆኑ ስደተኞች ውሃ ውስጥ ሰጥመው የመሞታቸው ዜና ከተነገረ በኋላ ነው። ይህንም ተከትሎ የፈረንሳይ፣ የጀርመን፣ የኔዘርላንድና የቤልጅየም የስደተኞች ጉዳይ ባለስልጣናት ፈረንሳይ ውስጥ ተገናኝተው መክረዋል። የዓለም ሀያላን አገራት የላቀ የጦር መሳሪያ ለመስራት በሚሽቀዳደሙበት በዚህ ወቅት ሩሲያ ሌላኛውን የተሳካ የዚክሮን ሃይፐርሶኒክ ክሩዝ ሚሳይል ሙከራ ማድረጓን ዛሬ ሰኞ ባወጣችው መግለጫ አስታውቃለች። የሩሲያ የመከላከያ ሚኒስትር በመግለጫው ሙከራውን በማጠናቀቅ ተልዕኮው ከአድሚራል ጎርሽኮቭ የጦር መርከብ የተወነጨፈው የዚክሮን ሚሳይል 400 ኪሎ ሜትር ርቆ የሚገኘውን ኢላማውን በተሳካ ሁኔታ መምታቱን አስታውቋል። ሩሲያ፣ ዩናይትድ ስቴትስ፣ ፈረንሳይና ቻይና ሁሉም ተመሳሳይ ሙከራዎችን ሲያደርጉ መቆየታቸውን በዘገባው ተመልክቷል። የሩሲያው ፕሬዝደንት ፑቲን እንደ አውሮፓ አቆጣጠር የካቲት 2019 ላይ በሰጡት መግለጫ በባህርም ሆነ በምድር በ1000 ኪሎ ሜትር ርቀት ላይ ያለውን ኢላማ መምታት የሚችል መሳሪያ እየተገነባ መሆኑን ማስታወቃቸው ይታወሳል። የሩሲያው ሙከራ የመጣው ቻይና ባለፈው ሐምሌ ያደረገችው ሙከራ ከድምጽ ፍጥነት በላይ 5 ጊዜ እጥፍ የሚፈጥን መሆኑን ምዕራባውያን ምንጮች ከዘገቡ በኋላ መሆኑን ተመልክቷል። እንደ አውሮፓ አቆጣጠር በ2015 ተደርሶበት በነበረው የኢራን የኒውክሌር ስምምነት ጉዳይ ላይ የሚደረገው ንግግር ዛሬ ቪየና ውስጥ እንደሚካሄድ ተገለጸ። ለ5 ወራት ተቋርጦ የነበረው ስምምነት የሚካሄደው በኢራን የተመረጡት አዲሱ ፕሬዝደንት ስልጣናቸውን ከተረከቡ ወዲህ የመጀመሪያው ነው ተብሏል። ከዚህ በፊት እንደነበሩት 6 ድርድሮች ዩናይትድ ስቴትስ ካለፈው ሚያዝያ ጀምሮ በተዘዋዋሪ የተሳተፈች መሆኑም ተመልክቷል። ኢራን በቀጥታ የምትነጋገረው በ2015ቱ ስምምነት ላይ ፊርማቸውን ካኖሩት ከእንግሊዝ፣ ቻይና፣ ፈረንሳይ፣ ሩሲያና ጀርመን ጋር ሲሆን የአውሮፓ ዲፕሎማቶች በዩናይትድ ስቴትስ በኩል ያለውን እየተመላለሱ እንደሚያማክሩ ተመልክቷል። ዩናይትድ ስቴትስ እንደ አውሮፓ አቆጣጠር በ2018 በፕሬዝደንት ትራምፕ ዘመን ከስምምነቱ መውጣቷ ይታወሳል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የዕለተ ሰኞ ዝግጅታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። የስቱዲዮ ምስልና ድምፅ አቀናባሪያችን ራብ ማክሊን ነው። ወደ ቀዳሚው የዕለቱ አቢይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብሎ ከሚሰሙ ዝግጅቶች አንዱን ለቅምሻ
Utilize the time that you're buying to fill in the gaps and by
ባገኘነው ጊዜ ክፍተቱን ለመሙላት ጊዜውን በአግባቡ መጠቀም አለብን። በዚህ ጊዜ ስለ ቫይረሱ የበለጠ ለማወቅ እንችላለን። ሰውነታችን ካለው መከላከያ ጋር ስላለው ግንኙነት ማወቅና ከሁሉም በላይ ደግሞ ይሄ ጊዜ ሰዎች በቶሎ እንዲከተቡ ለማድረግና የተከተቡትም የማጠናከሪያ ክትባት እንዲወስዱ ማድረግ አለብን።
በደቡብ አፍሪካ የተገኘውን አዲሱን የኮሮና ቫይረስ ዝርያ አስመልክቶ የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ዋና የጤና ጉዳዮች አማካሪ አንቶኒ ፋውቺን ድምፅ ነው የሰማችሁት። ሙሉ ዘገባው የዋሽንግተን ሳምንት በተሰኘው ዝግጅታችን ቆየት ብሎ ይቀርባል። በራዲዮ ቴሌቪዥን ዝግጅታችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ። የሱዳን ወታደሮች በኢትዮጵያ ኃይሎች ተገደሉ በሚል የተሰራጨው ዜና የሐሰት ነው ሲል የኢትዮጵያ መንግሥት ኮሚኒኬሽን አገልግሎት አስታወቀ። የተደመሰሱት ሾልኮ የገቡ የህወሓት ኃይሎች መሆናቸውንም ምክትል ኃላፊዋ ተናግረዋል። መለስካቸው አማሃ ነው የተከታተለው።
አንዳንድ መገናኛ ብዙሃን የኢትዮጵያ ወታደር ኃይሎች በሱዳን ወታደሮች ላይ ጥቃት ሰንዝረው ብዙ ወታደሮች ገለዋል ሲሉ ያሰራጩት ዜና ከእውነት ፈጽሞ የራቀ ነው ሲሉ የኢትዮጵያ መንግሥት የኮሚኒኬሽን አገልግሎት ሚኒስትር ዴኤታ ወይዘሮ ሰላማዊት ካሳ አስታውቀዋል። ሰላማዊት ካሳ ኢትዮጵያ ህልውናዋን ለማረጋገጥ ዘመቻ ከጀመረችበት ጊዜ ወዲህ በተደጋጋሚ በሱዳን በኩል ሰርገው የሚገቡ የጥፋት ኃይል ቡድኖች አሉ። እነዚህን ለመከላከልና የሚያደርሱትን ጥፋት ለማስቆም መንግሥት የተለያዩ እርምጃዎችን ሲወስድ ቆይተዋል ብለዋል። አሁንም እርምጃዎችን እየወሰደ መሆኑን የገለጹት ሰላማዊት ካሳ ይህ ግን በፍጹም በሱዳን ኃይሎች የተዘነዘረ ጥቃት አይደለም ብለዋል።
በተለያየ መልኩ አንዳንድ መገናኛ ብዙሃን በተሳሳተ መንገድ ሲዘግቡትም ተመልክተናል። ሁኔታው ግን አሁን ሀገራችን በተለይ ካለችበት የህልውና ዘመቻ ጋር ግንኙነት ያለውና ከዛ ውጪ ምንም አይነት ገጽታ የሌለው መሆኑን በዚያው አጋጣሚ ለማንሳት ያስፈልጋል። በተለይ የሱዳን ወታደሮች ላይ ጥቃት ተፈጽሟል በሚል አንዳንድ መገናኛ ብዙሃን የዘገቡበት አግባብም ፍጹም ስህተት መሆኑን በዚሁ ለማንሳት እንወዳለን።
የሱዳንን ወታደራዊ ምንጮች ጠቅሶ የዘገበው ሬውተርስ እንደሚለው ከሆነ የኢትዮጵያ ወታደሮች ሁለቱን አገሮች በሚያጨቃጭቀው ተዋሳኝ መሬት በመግባት 6 የሱዳን ወታደሮችን መግደላቸውን ይዘረዝራል። አክሎም አልፋሻካ በተባለው አካባቢ በምርት ስብሰባ በተሰማሩ ኃይሎች ላይ የኢትዮጵያ ሰራዊትና ሚሊሻዎች ጥቃት በመሰንዘር ለማስፈራራትና የምርት ስብሰባውን ተግባር ለማጨናገፍ ሞክረው ነበረ ብሏል። ይሁንና የሱዳን ኃይሎች ጥቃቱን በማመልከት በኢትዮጵያ ኃይሎች ላይ ከባድ የሕይወትና የንብረት ጉዳት አድርሰዋል ብለዋል። ወይዘሮ ሰላማዊት ካሳ በበኩላቸው እንዲህ ያሉ ዜናዎች የሁለቱን አገሮች የሕዝብ ለሕዝብ ግንኙነት ለማፍረስ ሆን ተብሎ የሚነዙ መሆናቸውን አመልክተው መንግሥታቸው የሁለቱ አገሮች ግንኙነት እንዲህ ባሉ ዜናዎች እንደማሻክር ያላቸውን ተስፋ ገልጸዋል።
በታሪክ፣ በባህል፣ በብዙ መንገዶች እነዚህ ሁለት ሀገራት ጠንካራ የሆነ ትስስር አላቸው። ከኢትዮጵያ ጋር ያለው የሱዳን መንግስትና ህዝብም እንግዲህ ይሄንን ቁርኝቱን፣ አብሮነቱን ከግምት ውስጥ በማስገባት ኢትዮጵያን ለማፍረስ በተለይ ቆርጦ የተነሳውን የሽብር ቡድኑ መደበቂያ እንዳይሆን ለማድረግ ከዛም ባለፈ ደግሞ በተለይ በአንዳንድ መገናኛ ብዙሀን የሚሰማውና የሁለቱን ሀገራት ግንኙነት ለመበረዝ ለማሻከር ዓላማ አድርገው እየተነሱ የሚገኙ የተለያዩ የተሳሳቱ ዘገባዎች አሉ። እነዚህ የሀገራቱን ጠንካራ ግንኙነት ለመበረዝ ታልመው እየተነዙ የሚገኙ መሆናቸውን ከግምት ውስጥ በማስገባት መንግስት ይሄ በሁለቱ ሀገራት ግንኙነት ላይ ጫና እንደማያሳድር ያለውን እምነት በዚሁ አጋጣሚ ለመግለጽ እወዳለሁ።
ሚኒስትሯ በዛሬው መግለጫቸው መጨረሻም በሀገሪቱ ውስጥ የሚካሄደውን ጦርነት ምጣኔ ሀብቱ እንዲሸከመው ለማድረግ ያጋጠሙ ተግዳሮቶችን ለመቋቋም እየተካሄዱ ናቸው ያሏቸውን የማክሮ ኢኮኖሚያዊ እርምጃዎች ዘርዝረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። አድማጮች፣ በሌላ በኩል የሱዳን ጦር አዛዥ አብዱልፋታህ አልቡርሃን ዛሬ ወደ አልፋሻቃ ሄደው ወታደሮቻቸው መጎብኘታቸውን ቃል አቀባያቸው ለአሜሪካ ድምፅ ተናግረዋል። አድማጮች፣ የዚህ ዘገባ ዝርዝር ሙሉ እንደደረሰን እናቀርባለን። አሁን ወደ ጎረቤት ሶማሊያ የሚወስደን ሌላ ዝግጅት ነው። የሶማሌ ክልል መንግስት ኢትዮጵያ ከጎረቤት አገሮች ጋር ያላትን የድንበር ጸጥታ ለማረጋገጥ እየሰራ መሆኑን አስታወቁ። ለዚህ ዓላማ ሲሉም የክልሉ ዋና አስተዳዳሪና ምክትላቸው ሰሞኑን የኢትዮጵያ ጎረቤት አገሮችን ጎብኝተዋል። ከኬንያ፣ ሶማሊያ፣ ጅቡቲና ዓለም አቀፍ እውቅና ከሌላት ሶማሊላንድ ጋር ድንበር የሚጋራው የሶማሌ ክልል የድንበሩን ጸጥታ በክልሉ ኃይሎች እያስጠበቀ መሆኑንም ተናግሯል። የክልሉ ፕሬዚዳንት አቶ ሙስጠፋ ዑመር ጉብኝቱ ኢኮኖሚያዊ ትልሞች ጭምር ያለው ነውም ብለዋል። አዲስ ቸኮል ነው የተከታተለው።
የሶማሌ ክልል በመስራቅ ኢትዮጵያ ያለውን የኢትዮጵያ ድንበር ጸጥታ ለማስጠበቅ ከአጎራባች ሀገራት ጋር እየሰራ መሆኑን የክልሉ ኮሙኒኬሽን ለአሜሪካ ድምጽ አስታውቋል። የክልሉ ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ አብድር ቃድር ረሺድ በተለይ ለአሜሪካ ድምጽ እንዳስታወቁት የክልሉ ርዕሰ መስተዳድር አቶ ሙስጠፌ መሐመድ ወደ ሶማሊላንድ፣ ምክትል ርዕሰ መስተዳድሩ አቶ ኢብራሂም ኡስማን ደግሞ ወደ ጅቡቲ ድንበር ከተማ ደወሌ ሄደው ለድንበር አካባቢ ሰላም ከአመራሮችና ከማህበረሰቡ ጋር ውይይት አድርገዋል ብለዋል። በሰሜን ኢትዮጵያ የተነሳውን ጦርነት ተከትሎ በመስራቅ ኢትዮጵያ የኢትዮጵያን ድንበር ይጠብቅ የነበረው የመስራቅ እዝ ወደ ጦርነት ቦታ በመግባቱ አሁን ድንበሩን እየጠበቁ ያሉት የሶማሌ ክልል ልዩ ኃይሎች መሆናቸውን አቶ አብድር ቃድር ገልጸው የአመራሮቹ ጉብኝትም ይህንን ኃላፊነት የመወጣት አንዱ ስራ ተደርጎ ሊወሰድ ይችላል ብለዋል። ወደ ሶማሌላንዷ ከተማ ሀርጌሳ ጉብኝት አካሄዱት የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ በጸጥታ ጉዳይ አብረው ለመስራት ከሶማሌላንዱ ፕሬዚዳንት ሙሴ ቢሂ ጋር መነጋገራቸውን ቃል አቀባዩ አቶ አብድር ቃድር አስታውቀዋል።
ከዚህ በፊት ያው በአገር አቀፍ ተልእኮዎች ከሆነ ድረስ በመከላከያ ነበር ድንበሩን ተዘግቶ የሚጠበቀው አሸባሪ ቡድኖች እንዳይገቡ። ያው ሶማሊያ እንደዚህ ድንበሩ ለምን ይጠበቃል ስንል ሶማሊያ አልሸባብ ነው በሰፊው የሚንቀሳቀሰው እና በዘመናዊ ጦር ነው አልሸባብ ታጥቆ የሚንቀሳቀሰው እና ከሶማሊያ መንግስት ጋርም እየተፋጀ ነው ያለው። ስለዚህ ወደ እኛ ድንበር አሸባሪ ቡድን ስለሆነ ወደ እኛ ድንበር ገብቶ ይሄንን የሰሜኑ ያለው ጦርነት ከቲፒኤልኤፍ ያው ሁለቱ አሸባሪዎች ግንኙነትም ስላላቸው ኢትዮጵያን ለማፍረስ የራሱን ድርሻ እንዳይወጣ አልሸባብ የእኛ ድንበር በልዩ ኃይል ተዘግቷል። እንዲሁም ከእኛ ድንበር ጋር ሶማሊላንድ እነሱም ይገዛ አድርጎ ትብብር ተደርጎ ድንበሩ እኩል እንድንጠብቅ ራሳቸውም ከሌላ ጊዜ በተለየ የሰላም ተነሳሽነት ኖሮት ድንበር እንዲጠበቅ ነው።
የህወሓት አመራሮች ፓርቲያቸው ከአልሸባብ ጋር አብሮ ይሰራል ስለመባሉ የሰጡት ምላሽ የለም። የሶማሌላንዱ ፕሬዚዳንት ሙሴ ቢሂ በጸጥታ ማስጠበቅ ስራው ከኢትዮጵያ ጎን እንደሚቆሙ ነው የተገለጸው።
ከዚህ በፊትም የመጀመሪያ ጊዜ አይደለም፣ ግንኙነቶች እናደርጋለን፣ ይሄዳ ይመጣሉ፣ እኛም እንሄዳለን። ያው እንደ ቀደሙን ቃል የገቡት ከሰላሙ ጋር የተያያዘ የኢትዮጵያን መንግስት ለመጠበቅ የበኩላቸውን አስተዋጽኦ እንዲያደርጉ ከኛ ጎን ቆሞ ኢትዮጵያን የማዳን ስራ አብሮን በቃ የጎደኝነት ደጋፊ እንዲሰሩ ነው ቃል የገቡት።
የአቶ ሙስጠፌ መሐመድ ጉብኝት ግን ከጸጥታው ባሻገር ኢኮኖሚያዊ ሚናም እንዳለው ነው አቶ አብድር ቃድር የገለጹልን።
ከንግድ ጋር የተያያዘ ነው። ባለፉት ከአራት ወር አካባቢ በፊት ዶላር በጣም የዋጋ ንረት ኢንፍሌሽን ከፍ ብሎ ነበር ተነስቶ ነበር እና የኢትዮጵያ ገንዘብ ወይ ብር ዝቅ ብሎ ነበር በኤክስቼንጅ ወይ በምንዛሬ የውጭ ምንዛሬ በጣም ወርዶ ነበር እና ነጋዴዎች ናቸው ይሄንን ዛሬ ከፍ እንዲል የዋጋ ንረት እንዲኖር የነጋዴ ሚና ስለነበረ ነጋዴዎቹ የሶማሊላንድ እና የዚህ ድንበር አካባቢ የሚንቀሳቀሱ ስለነበሩ የዶላር ግብይት በኮንትሮባንድ መልክ የሚነግዱ ስለነበሩ ከአራት ወር በፊት ሶማሊላንድ መንግስት ግንኙነት ተደርጎ የገበያ ማረጋጋት ስራ እንዲሰራ ተደርጎ ነበር። ያ ተጠናክሮ እንዲቀጥል አሁን ጦርነቱን እንዳያሳቡ ዋጋ ከፍ እንዳይደረግ የንግዱ ትስስር ለማጠናከር ነው ፕሬዚዳንቱን እዛ የሄዱት።
በሌላ በኩል የሶማሌ ክልሉ ምክትል ርዕሰ መስተዳድር አቶ ኢብራሂም ኡስማንም በኢትዮጵያና ጅቡቲ ድንበር በምትገኘው ደወሌ ከተማ በመገኘት የሁለቱን ሀገራት ማህበረሰቦች አነጋግረው ከጅቡቲ ወደ አዲስ አበባ የተዘረጋው መንገድ ምንም አይነት የጸጥታ ስጋት እንዳይኖርበት ከማህበረሰቡ ጋር መስማማታቸውን ነው ቃል አቀባዩ ገለጹልን።
ደወሌ ያው አንደኛ ኮሪደራችን ነው። የውጭ ንግዳችን ትስስር ከጅቡቲ ጋር በደወሌ ተደርጎ ነው። ይሄ በሰላማዊ መንገድ ኮሪደሩን ድንበር ድረስ ነው የሄዱት፣ በእኛ በኩል ማለት ነው። በእኛ በኩል ማህበረሰቡ የራሳቸውን ይሄን ኮሪደር ከጅቡቲ ወደ ኢትዮጵያ የሚወስደውን መንገድ ሰላም ማህበረሰቡ በራሱ እንዲጠብቅ ያለው ልዩ ኃይልን አዌርነስ ለመስጠት የራሱን ድርሻ እንዲወጣና ሰላሙን የጅቡቲ ኢትዮጵያ ጉሮሮ ስለሆነች ያንን በእኛ በኩል በሶማሌ ክልል ጥበቃ እንዲደረግና ምንም መስተጓጎል እንዳይመጣ ኮሪደሩ ተጽዕኖ እንዳይፈጥር ነው ምክትል ፕሬዚዳንቱ እዛ የተገኙት።
በጅጅጋ ዩኒቨርሲቲ መምህርና የሕዝብ ተወካዮች ምክር ቤት አባል የሆኑት አቶ ከማል ሀሺ ማህሙድ የአቶ ሙስጠፌ ጉብኝት ከኢኮኖሚም ሆነ ጸጥታ አንጻር ያሉ ስጋቶችን በመፍታት ረገድ ጠቃሚ ነው ብለው ያምናሉ። እንደራሴው አባባል አቶ ሙስጠፌ ወደ ስልጣን ከመጡ ወዲህ ከሶማሊላንድ ጋር በህዝብ ለህዝብ ግንኙነትም በኢኮኖሚም ጠንካራ ግንኙነት በመፈጠሩና አሁን በሁለቱም በኩል ያሉ አመራሮች ሰፊ ህዝባዊ ተቀባይነት ያላቸው በመሆኑ የኢኮኖሚ አሻጥርንም ሆነ ሽብርተኝነትን ለመከላከል ህዝቡን በቀላሉ ከጎናቸው ማሰለፍ ይችላሉ ብለው ያምናሉ።
በሁለቱም ሀገር ላይ ያሉት አመራርና ህዝብ የመቀባበልና ቁብነቱ በጣም ከፍተኛ ስለሆነ የጸጥታም የሰላምም የሆነ የኢኮኖሚ ትስስሮች መሰረት የሚያደርጉት ህዝብ ላይ ነው። ሁለቱም ሀገር ላይ ያሉ ህዝቦች በጣም ጤናማ በሆነ መልኩ አሁን ያለውን ትስስር የወደዱትና ደጋፊ ስለሆኑ ማንኛውም ነገር ተግባር ለማድረግ የመንግስት አካላት በሁለቱም ሀገር ላይ ያሉት ለህዝብ የሚያስተላልፉት መልእክት ላይ ከህዝብም ደግሞ ጥቆማዎች ከመስጠት አንጻር ለነጋዴም ደግሞ ሁሉ ማድረግ ያለበትን ማወቅ ከማመልከት አንጻር ይህንን ትስስሩ በጣም የሚቀበሉበት ጊዜ ላይ ስለሆነ ተግባርነቱ አያጠራጥርም ብዬ ነው የማምነው። ነገር ግን ያው የሁለቱም ሀገራት አመራር ክትትል እና ድጋፍ ቀጣይነት ባለው መልኩ መፈለጉ እንዳለ ሆኖ ግን በህዝቡ መሀል ያለው አሁን ጤናማ የሆነ ትስስር ይህንን ነገር የበለጠ ያጠናክረዋል ብዬ ነው የማስበው።
አሜሪካን ጨምሮ በርካታ ሀገራት በአሸባሪነት የፈረጁት አልሸባብ ባለፈው ሳምንት በሶማሊያ የበርካቶችን ህይወት የቀጠፈ የሽብር ተግባሩን መፈጸሙ ሲዘገብ ነበር። የአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ። አድማጮች፣ ቀደም ብዬ ያስተዋወቅኩትና እንደደረሰልና ቀርብ ቃል የገባ ነው ሪፖርት ደርሶናል። የሱዳኑ ጦር አዛዥ አብዱል ፈታህ አልቡርሃን ዛሬ ወደ አልፋሻቃ ሄደው ወታደሮቻቸውን መጎብኘታቸውን ቃል አቀባያቸው ለአሜሪካ ድምፅ የተናገሩትን ይመለከታል። ካርቱም የሚገኘው ሪፖርተራችን ማሌሽ አቲት ያጠናቀረውን የዚህን አጭር ዘገባ ዝርዝር ሀብታሙ ስዩም ያቀርበዋል።
ጀነራል አብዱል ፋታህ አልቡርሃንና ሌሎችም የሱዳን ጦር ከፍተኛ ሹማምንት ከትናንት በስቲያ 6 የሱዳን ወታደሮች በኢትዮጵያ ጦርና ሚሊሻ ተገድለውበታል ተብሎ ወደተዘገበበት የድንበር አካባቢ ሄደው ጎብኝተዋል። የጀነራል አልቡርሃን የሚዲያና ኢንፎርሜሽን አማካሪ ጀነራል አጣሂር አቡ ሀጃ ሳውዝ ሱዳን ኢንፎከስ ለሚባለው ዝግጅት ክፍላችን የካርቱም ዘጋቢ በስልክ በሰጡት መግለጫ አዛዡ ወደ አልፋሽካ የሄዱት የድንበሩን አካባቢ ለመቃኘትና ከኢትዮጵያ ጋር ባላቸው ወሰን ላይ የሱዳንን መሬት ይጠብቃል ሉ ያሏቸውን ወታደሮቻቸውን መተማመን ለመገንባት መሆኑን ተናግረዋል። ጀነራል አቡ ሀጃ አክለውም ኢትዮጵያ ሁልጊዜ ለሱዳን መልካም ጎረቤት እንደሆነች ትቀጥላለች፣ እንዲህ አይነት የተናጠል አጋጣሚዎች ሁለቱን ሀገሮች ጨርሶ ወደ ጦርነት አይጎትታቸውም ብለዋል። እኛ የምንፈልገው ወሰኖቻችንን መጠበቅና በአልፋሽቃና በሌሎችም አካባቢዎች ላይ ከጎረቤት ኢትዮጵያ ጋር ያሉን ውዝግቦችን ለመፍታት በእውነተኛ ንግግር ላይ መተማመን ብቻ ነው። ጦርነትን አንፈልግም፣ ጎረቤቶቻችን የሆኑ ሀገሮችን እናከብራለን ያሉት። በሌላ በኩል ኢትዮጵያና የሱዳንን ግንኙነቶች ላለፉት 10 ዓመታት ሲከታተል የቆየው የፖለቲካ ተንታኙ ጋዜጠኛ አብዱል ሙኒም አቡ ኢድሪስ ለቪኦኤ በሰጠው አስተያየት በዚህ ወቅት ወደ ወታደራዊ ግጭት መግባት ለሁለቱም ሀገሮች የሚጥም ጉዳይ አይደለም ብሏል። ሁለቱም ሀገሮች ውስጥ ያለው ሁኔታ እንዲህ አይነት ነገር ውስጥ ለመግባት እድል የሚሰጥ አይደለም። ኢትዮጵያ በራሷ የውስጥ ጦርነት ተይዛለች፣ ሱዳንም በራሷ የፖለቲካና የምጣኔ ሀብት ቀውሶች ተይዛለች ነው ያለው። እንዲሁም ኢትዮጵያና ሶማሊያ በሁከቶች እየታመሱ በመሆናቸው ምክንያት ችግር ያለው የአፍሪካ ቀንድ ሌላ ወታደራዊ ግጭት ቢከሰት ለአካባቢው የበረታ ማህበራዊና የምጣኔ ሀብት ደንቃራ ሊሆን እንደሚችል አቡ ኢድሪስ አመልክቷል። ከሁለቱ ሀገሮች ለየትኛውም ቢሆን የሚጠቅም ነገር ያለ አይመስለኝም። በእንዲህ አይነት ጊዜ ያለመረጋጋትን አይፈልጉም። በህገ ወጥ የሰዎች ዝውውርና ማስተላለፍ ላይ ለተሰማሩ ሰዎች መንገድ ይከፍታል፣ በመላ አካባቢው ላይም የደህንነት መጥፋትን ይፈጥራል ነው ያለው። ለምን እንደሆነ የሚነገርለት በሱዳንና በኢትዮጵያ ድንበር ላይ ያለው አልፋሽካ ግዛቴ ነው ስትል ሱዳን ባለፈው ዓመት የይገባኛል ጥያቄ አንስታለች። ሁኔታው በሁለቱ ሀገሮች መካከል የተካረረ ውዝግብ ፈጥሮ ቆይቷል።
አመሰግናለሁ ሀብታሙ። አድማጮች፣ ተከታዩ ርዕስ ደግሞ ወደ ትግራይ ያሻግረናል። ባለፈው ዓመት በዛሬዋ ቀን በርካታ ወጣቶች የተገደሉባት የአክሱም ከተማ ዛሬ ወደ ቀድሞ እንቅስቃሴዋ መመለሷን የከተማዋ ነዋሪዎች ገለጹ ሲል ይንደረደራል የመቀሌው ዘጋቢያችን ሙልጌታ ጽብሐ ወደ አክሱም ተጉዞ ያጠናቀረው ዘገባ። የኢትዮጵያ ሰብአዊ መብቶች ኮሚሽንና በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን በቅርቡ በጋራ ባወጡት የጣምራ ሪፖርት ባለፈው ዓመት በዛሬዋ ቀን ከ100 በላይ ወጣቶች መገደላቸውን ማስታወቁም ይታወሳል። ሙሉ ዝርዝሩን ሀብታሙ ስዩም እንደሚከተለው ያቀርበዋል።
በሰሜን ኢትዮጵያ ጦርነት ከተቀሰቀሰ ወዲህ የሰዎችን ሕይወት የነጠቁ ድርጊቶች ተፈጽሞባቸዋል በሚል ከሚጠቀሱት ከተሞች መካከል አንዷ አክሱም ናት። የኢትዮጵያ ሰብአዊ መብቶች ኮሚሽንና በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ጽህፈት ቤት ባካሄዱት የጣምራ ምርመራ ሪፖርት ላይ ባለፈው ዓመት ህዳር ወር ከመቶ በላይ ሰዎች በኤርትራ ወታደሮች በከተማዋ ውስጥ በጅምላ እንደተገደሉ ተጠቅሰዋል። ዘንድሮ ላይ አክሱም በአንጻራዊነት ሰላም እንደሆነች የወትሮ የነዋሪዎቹ አንቅስቃሴም እንደተመለሰ ነዋሪዎቹ ይናገራሉ። ዶክተር ኃይለ በርሁ ላይ የተባሉ የከተማዋ ነዋሪ ባለፈው ዓመት ለህዳር 20 አጥቢያ ቁጥራቸው የበዛ የከተማዋ ወጣቶች በኤርትራ ሰራዊት በጅምላ መገደላቸውን ያስረዳሉ። ህዳር 21 2013 ዓ.ም ኢትዮጵያ መከላከያ ሰራዊት አክሱምን ከተቆጣጠረ በኋላ ከተማዋ መረጋጋቷን ያስታውሳሉ።
ካረጋጉ በኋላ ወጣቶቹ አስክሬኖቹ እየሰበሰብን ወደ ጽዮን ቤተክርስቲያን ወሰን ብዙ ወጣቶች ያለቁበትና እዛ የዛን ቀን ቀብር ስነ ስርዓት ያካሄድንበት ነው።
ዶክተር ኃይለ ባለፈው ዓመት በዚህ ጊዜ በተለይ ልጆቻቸውን ለቀበሩ እናቶች ከባድ ጊዜ እንደነበር አስተውሰው በአሁኑ ሰዓት ግን ከተማዋ ወደ መደበኛ እንቅስቃሴዋ ተመልሳለች ይላሉ።
የአሁን ህዳር እግዚአብሔር ይመስገን ጥሩ ነው ያለው። ምክንያቱ እንቅስቃሴው ጥሩ ነው፣ ስራዎች እየተሰሩ ነው። እንደምታየው ካፌዎች ተከፍተዋል፣ ሻይ ቤቶች ተከፍተዋል። አምና የዚህ ዓመት ምንም የሚታይ ነገር አልነበረም። እንኳን ሰው ቅጠል ራሱ እያረገፈበት ቀን ነበረ። ዘንድሮ ግን በጥሩ ሁኔታ በዓለ ህዳር ጤን ለማክበርም ቅድመ ዝግጅት ላይ ያለትበት ቀን ነው። ይህን ሰላም አግኝተን ወጣቶቻችን ሰማዕት ናቸው። ሰማዕቶቻችን ለማክበር በቅድመ ዝግጅት እንገኛለን ማለት ነው።
ሀና ይማነ የተባለች የከተማዋ ነዋሪ በበኩሏ ካለፈው ዓመት ትውስቷ ጥቂቱን አጋርታናለች።
አምና አክሱም በህዳር ወቅት በጣም ከባድ ጊዜ ነበር ያሳለፍ ነው። ወደ ውጭ መውጣት በጭራሽ የሚታሰብ ነገር አይደለም። እድለኛ ስለሆነ ነው እኛም ራሱ የቀረ ነው እንጂ ወንድሞችም ራሱ የቀሩ በእድለኛ ስለሆነ ነው እንጂ ሌላ አካባቢ የገቡ በቃ የትግራይ ተወላጅ ስለሆኑ ብቻ ወንድ ስለሆነ ብቻ በጣም ብሶ ነው የተገደለው። በጣም በፍርሃት ነበር የምንንቀሳቀሰው።
አንድ ዓመትን ባስቆጠረው ኢትዮጵያ ውስጥ ጦርነት በተለይ በትግራይ ክልል ተፈጽመዋል በተባሉ የመብት ጥሰቶች ጉዳይ ሁሉም ኃይሎች ተሳታፊ እንደሆኑ የኢትዮጵያ የሰብአዊ መብቶች ኮሚሽንና የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽን ጽህፈት ቤት በጥምር ይፋ ያደረጉት ሪፖርት ያሳያል። ሪፖርቱ ይፋ በተደረገበት ቀን የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በአክሱም ከመቶ በላይ ሰዎች ባለፈው ህዳር ወር መጨረሻ ላይ በኤርትራ ወታደሮች ተገድለዋል ብለዋል።
The killing of more than 100 people in Aksum on the 28th of November of last year by the Eritrean forces.
የከተማዋ ነዋሪዎች ግን በለቱ የተገደሉ ሰዎችን ቁጥር ከተጠቀሰው በብዙ ጥፍ ከፍ ይላል ባይናቸው። ኤርትራ መንግስት በበኩሉ ይህንን ወንጀል እንደማይቀበለው በወቅቱ ባወጣው መግለጫ አስታውቋል። የአክሱም ከተማ ነዋሪ ሆነችው ሃና ካምና ይልቅ ዘንድሮን ታመሰግናለች።
በአሁን ጊዜ ግን በፍሪደም የተንቀሳቀሰ በነጻነት አሁን ላይ መጥቶ ዝም ብሎ ያለ ምክንያት ሊገል የሚችል ሰው የለም። በሰላም ተንቼ ማድረው ያው ከተማውም ራሱ ራሳችን በራሳችን ነው የምንጠብቀው። በየሰፈሩ በራሳችን ነው የምንጠብቀው። የፈለግነው ስራም ሰርተን እንገባለን። የዕለት ምግባችን ቢያንስ እንኳን ማግኘት ችለናል። እና አሁን ላይ በትንሹ መጠን ቢሆንም ወደ ድሮ ሁኔታው እየተመለሰ ነው።
የዛሬ ዓመት በአክሱም ከተማ ተፈጽሟል በተባለው የጅምላ ግድያ ተሳታፊ የሆኑ ሁሉ በሕግ መጠየቅ እንዳለባቸው የሚያሳስቡት ሌላው የከተማዋ ነዋሪ አቶ ፍጹም በላይ በበኩላቸው መሰል ሰላማዊ ሰዎች ላይ ያነጣጠሩ ድርጊቶች በማንም ላይ ዳግም ሊደርሱ አይገባም ይላሉ።
ሌላው ዓለምም ይህንን ግፍ እንዲደርስበት አንፈልግም፣ በኛ የተፈጸመው ፍጻሜ ማለት ነው። እና ይህንን ግፍ የፈጸሙ አካላቶችም ያስፈጸሙ በኢንተርናሽናል ሕግ ወይም ተጠያቂነታቸው እንዲኖር በወገኔ አስተያየት እሰጣለሁ ማለት ነው።
አቶ ፍጹም ስለ ከተማዋ የአሁን ሁኔታም ይህንን ብለዋል።
አሁን ከነበረው ችግር አክሱም ወጥታ በሰላማዊ መንገድ ላይ ትገኛለች። ጦርነት በአሁን በአክሱም ከተማ የለም። ያው በዓሉም በሰላም እንደሚከበር ያው እንደምናየው ነው። ይህ ይመስላል የአክሱም ገጽታዋ አሁን ያለችበት ማለት ነው።
ለወትሮው በዚህ ሰሞን የአክሱም ከተማ ከመላ ኢትዮጵያ በሚመጡ ምዕመናን የምትደምቅበት ሰዓት ነበረ። ከመላ ኢትዮጵያ ወደ ስፍራው በሚጓዙ በብዙ ሺህ የሚገመቱ የክርስትና እምነት አማኞች የሚታደሙበት በየዓመቱ ህዳር 21 የሚከበረው የአክሱም ጽዮን በዓል ዋና የድምቀቷ ምንጭ ነበረ። ዘንድሮ ግን ከሌላው ጊዜ በተለየ የተሳታፊዎች ቁጥር ቀንሶ እየተከበረ መሆኑን ባልደረባችን ሙልጌታ አጽባ በዘገባው ላይ ጠቅሷል።
አመሰግናለሁ ሀብታሙ። አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ ወዲህ ወደ ዋሽንግተን ይመልሰናል። የዋሽንግተን ሳምንት
የደቡብ አፍሪካ የጤና ባለሙያዎች አመክሮን የተሰኘውን አዲሱን የኮሮና ቫይረስ ዝርያ ማግኘታቸውን ካስታወቁ ከቀናት በኋላ የጆሃንስበርግ ተጓዦች በድጋሚ ተመሳሳይ ስሜቶችን እያስተናገዱ መሆናቸውን እየገለጹ ነው። ከነዚህ መሃል አንዷ የሆነችው ሊዜት ባይስ ለሮይተርስ ስትናገር አዲሱ እየተላለፈ ያለው የጉዞ ክልከላ እጅግ በጣም ቅር እንዳሰኛት ትገልጻለች።
After being stranded for 2 years because of COVID.
በኮቪድ ምክንያት ለሁለት አመት መንቀሳቀስና ከቤተሰብ መገናኘት ሳንችል ቆይተን ወላጆቼ ለሞት በሚያደርስ ሁኔታ በመታመማቸው ድንበሮች ሲከፈቱ ላያቸው መምጣት ነበረብኝ። አሁን እንደገና ያንን ሁኔታ ልንደግመው ነው። በርካታ ሀገራት ከደቡብ አፍሪካ የሚደረግ ጉዞን መገደብ ወይም መከልከል የጀመሩ ቢሆንም የደቡብ አፍሪካ የጤና ሚኒስትር ዶክተር ጆይ ፓላ የጉዞ ክልከላው ያለ ጊዜው የተወሰደ ነው ይላሉ።
The reaction of some of countries
አንዳንድ ሀገራት የጉዞ እገዳው ሳኔ ያለም ጤና ድርጅት ከሚያስቀምጠው የተለመደውና ባህላዊ መርሆ የተቃረነ ነው።
ዶክተር ፓላ አክለው የጉዞ ገዳውን ከልክ ያለፈ ነው ሲሉ ገልጸውታል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ዋና የጤና አማካሪ የሆኑት ዶክተር አንቶኒ ፋውቺ እሁድ ዕለት ስለ ጉዳዩ ሲናገሩ የጉዞ ክልከላው አስፈላጊውን እርምጃ ለመውሰድ ጊዜ ከመስጠት ውጪ የቫይረሱን ስርጭት እንደማያግደው ተናግረዋል።
Utilize the time that you're buying to fill in the gaps and by
ባገኘነው ጊዜ ክፍተቱን ለመሙላት ጊዜውን በአግባቡ መጠቀም አለብን። በዚህ ጊዜ ስለ ቫይረሱ የበለጠ ለማወቅ እንችላለን። ሰውነታችን ካለው መከላከያ ጋር ስላለው ግንኙነት ማወቅና ከሁሉም በላይ ደግሞ ይሄ ጊዜ ሰዎች በቶሎ እንዲከተቡ ለማድረግና የተከተቡትም የማጠናከሪያ ክትባት እንዲወስዱ ማድረግ አለብን። ይሄ ዝግጅነታችንን ለማጎልበት ጊዜ ይሰጠናል።
ፋውቺ አክለው የደቡብ አፍሪካ ባለስልጣናት አመክሮን የተሰኘውን አዲስ ዝርያ በፍጥነት አግኝተው ግልጽነት በተሞላበት መንገድ መረጃውን በማጋራታቸው አድናቆታቸውን ገልጸዋል። ድጋሚ ከቤት የመውጣት ክልከላን በተመለከተ ለመነጋገር ጊዜው ገና ነው ያሉት ፋውቺ የዩናይትድ ስቴትስ እና የደቡብ አፍሪካ ባለስልጣናት በድጋሚ እሁድ ለመገናኘት እቅድ እንዳላቸው ማስታውቀዋል። ባለፈው ሳምንት አርብ ከደቡብ አፍሪካ በተነሳ በረራ ወደ ኔዘርላንድ የሄዱ 61 ሰዎች የኮሮና ቫይረስ እንደተገኘባቸው የተገለጸ ሲሆን ከነዚህ ውስጥ 13ቱ የአመክሮን ዝርያ መሆኑን የኔዘርላንድ የጤና ባለሙያዎች አስታውቀዋል። የበንዲን እንዳለ የደቡብ አፍሪካ መንግስት አዲሱን አመክሮን ቫይረስን አስመልክቶ ሊወስድ የሚችላቸውን እርምጃዎች በጭንቀት ሲጠባበቁ የቆዩት የደቡብ አፍሪካ ነዋሪዎች ሳምንቱን እንደሌላው ቀን ያለ ክልከላ መጀመራቸው እረፍት ሰጥቷቸዋል። የሀገሪቱ ፕሬዝዳንት ሲሪል ራማፎሳ ትላንትና ማታ ለሀገሪቱ ነዋሪዎች ባስተላለፉት መልእክት የኮሮና ቫይረስ ተያዦች ቁጥር እያሻቀበ ቢሆንም አሁን ያለው የፊት ጭንብል የማድረግና እኩለ ሌሊት ላይ የተጣለው ሰዓት ላፊ ለጊዜው እንደሚቀጥል አስታውቀዋል። በጆሃንስበርግ ካፌቴሪያ ውስጥ ዋና አስተናጋጅ የሆነው አለን ምሎፊ በዜናው መደሰቱን ይናገራል።
ደስተኛ ነኝ ምክንያቱም ማህበረሰባችንን ማገልገል እንችላለንና ደግሞ ኢኮኖሚው ማደጉም ይቀጥላል።
ራማፎሳ በንግግራቸው ዓለም ከቫይረሱ ጋር ለመኖር የተለማመደ ባለበት ወቅት ሀገሪቷ ክፍቶና እንድትቀጥል የሚያስችላት ቁልፍ ነገር ክትባት መሆኑን አስምረውበታል። የደቡብ አፍሪካ መንግስት መረጃ እንደሚያሳየው በሀገሪቱ እስካሁን 41 ከመቶ የሚሆኑ አዋቂዎች ክትባቱን ወስደዋል።
We still have too many people who are expressing doubt and who are resisting to be vaccinated.
አሁንም በክትባቱ ላይ ጥርጣሬ እንዳላቸው የሚገልጹና መከተብ የማይፈልጉ ብዙ ሰዎች አሉ። እስካሁን ባለው ሁኔታ ራስንም ሆነ በአካባቢያቸው ያሉ ሰዎችን ከአመክሮን ቫይረስ ለመጠበቅና አራተኛ የቫይረሱ ማዕበል እንዳይከሰትና ማህበራዊ ነጻነታችንን እንዳናጣ ጠቃሚው መንገድ ክትባት ነው።
ፕሬዝዳንቱ አክለው መንግስት አንዳንድ አገልግሎቶችን ለማግኘት ክትባቱን መውሰድ ግዴታ እንዲሆን የሚያስችል ፖሊሲዎች እያጠና መሆኑን ተናግረዋል። አስተናጋጁ አለን ፎሌ ግን ይህ ውሳኔ በንግድ ተቋማት ላይ ተፈጻሚ ለማድረግ እንደሚከብድና ማህበራዊ ክፍፍል እንደሚፈጠር በመግለጽ ስጋቱን ያጋራል።
በክትባቱ በማያምኑ ሰዎችና በክትባቱ በሚያምኑ ሰዎች መካከል ጥል ሲነሳ ይታያል። ስለዚህ በተጠቃሚዎች ብቻ ሳይሆን በራሳቸው መካከለም ውጥረትን የሚፈጥር ነው።
ራማፎሳ አመክሮን ቫይረስ በደቡብ አፍሪካ መገኘቱን ተከትሎ እንግሊዝ፣ ዩናይትድ ስቴትስ፣ የአውሮፓ ህብረትና ሌሎች ሀገራት የጉዞ እገዳ መጣላቸው ሳይንስን የተመረኮዘ አይደለም በማለት የደሃ ሀገራትን ኢኮኖሚን ባልተገባ ሁኔታ የሚቀጣ መሆኑን ገልጸዋል። ሞሪሸስ፣ ሩዋንዳና ኬንያም የደቡብ አፍሪካ በረራዎችን በማገድ የጉዞ ክልከላዎችን ይጣሉ ሲሆን የዓለም ጤና ድርጅት የጉዞ ክልከላዎች ውጤት የማያስገኙ መሆኑን በመግለጽ የቫይረሱን ስርጭት ለመከላከል ሀገራት የኮቪድ-19 ምርመራዎችን እንዲያካሂዱ ምክር ሰጥቷል።
አመሰግናለሁ ስመኝሽን። ስመኝሽ፣ አዲሱ የኮሮና ቫይረስ ዝርያ በተለያዩ የዓለም ክፍሎች መታየት መጀመሩን ጨምሮ በሁኔታው የተፈጠረውን የአሜሪካ ድምፅ ዘጋቢ አራሽ አራብሳዲና የደቡብ አፍሪካ ዘጋቢያችን ሊንዳ ጌፍታሽ ከጆሃንስበርግ ያደረሱን ዘገባዎች ነበር አጣምራ ያሰማችን። በድጋሚ ስመኝሽን አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን አሁን ከምሽቱ 3:35 መሆኑን ያመለክታል። ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምናልፈው። ወደ ሐዋሳም ያሻግረናል ተከታዩ ዘገባ። በሐዋሳ ኢንዱስትሪ ፓርክ ለዓመታት ሲሰራ የቆየው PVH የተሰኘ የአሜሪካ ኩባንያ ስራ ማቆሙ ተገለጠ። ሰራተኞቹ ኩባንያው ስራ በማቆሙ ማዘናቸውን ገልጠው ካሳ እንደሚከፍሉን ቢነግሩንም እስካሁን ግን አልተከፈለንም ብለዋል። ለአሁኑ ችግር እየተጋለጥን ነው። በመሆኑም በአጭር ጊዜ ውስጥ የስራ ምደባ እንዲሰጡን ሲሉም ጠይቀዋል። የኩባንያው ስራ መቆሙን ያረጋገጡት የሐዋሳ ኢንዱስትሪ ፓርክ ዋና ስራ አስኪያጅ አቶ ፍጹም ከተማ በበኩላቸው 1300 ሰራተኞችን በሌሎች ኩባንያዎች መመደብ መያዛቸውን ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው ያጠናቀረው።
ሐዋሳ ኢንዱስትሪ ፓርክ ለአምስት ተከታታይ ቀናት ሲሰራ ነበረው PVH የተሰኘ የአሜሪካ ድርጅት በፓርኩ የነበረውን የጨርቃጨርቅ አልባሳት ማምረቻ ፋብሪካውን ዘግቷል። ድርጅቱ እንደ አውሮፓውያን አቆጣጠር ህዳር 25/2021 ዓ.ም እንደሚዘጋ ቀደም ሲል በግልጽ አስታውቆ ነበር። በእነዚህ ዓመታት ከመንግስት ከስብልና ከነጋዴው ማህበረሰብ ጋር የሐዋሳ ኢንዱስትሪ ፓርክ የተሻለ እንዲሆን መጣሩና እስካሁን ሰራሁ በሚሏቸው ስራዎችም ኩራት እንደሚሰማው ባወጣው አጭር መግለጫ አስታውቋል። በፓርኩ ከሚገኙ አካባቢውና ከዓለም አቀፍ የንግድ አጋሮቻችን ጋር አስተማማኝና ዘላቂ የንግድ ስራዎችን መስራት እንቀጥላለን ያለው ድርጅቱ ሰራተኞችና የአካባቢው ማህበረሰብ እንዲሁም ምጣኔ ሀብቱና የአካባቢ ጥበቃ ስራ የሚያበረታታ ስራ እንቀጥልበታለን ብሏል። ኩባንያው በፓርኩ ከሚገኙ ከሌሎች ድርጅቶች ጋር በሽርክና እንደሚሰራ ማረጋግጧል። በድርጅቱ የምርት አቅርቦት ዋና ኃላፊ በሆኑት በሳራ ክላርክስ የሚወጣው መግለጫ ድርጅቱ ስራውን ያቆመው በኢትዮጵያ ውስጥ ያለውን የጸጥታ ችግር ተከትሎ መሆኑን ይገልጣል። ይሁን እንጂ ቀደም ሲል ድርጅቱን ለሶስተኛ ወገን ለማስተላለፍ ድርድር ላይ እንደነበሩ ለማወቅ ተችሏል። የድርጅቱ ሰራተኛም ኤልሳቤጥ ከበደ ክስተቱ ያልጠበቅነው ነው ትላለች።
በውሳኔው በመዘጋቱ ውስጣችን አዝኗል። ምክንያቱም ሰርተን የምናድርበት ነው። እዛ ሰርተን ነው ቤት ክራይ የምንከፍለው። እዛ ሰርተን ነው የምንበላው፣ የምንጠጣው፣ የምንኖረው፣ ቤታችን የምንመራው እዛ ሰርተን ነው። በመዘጋቱ በጣም አዝኗል፣ ውስጤ አዝኗል በጣም እና ልጆቹም በጣም አዝነው ነው ወደ ቤት እንትን ያሉት።
እናደርግላቸዋለን ብለው ቃል የገቡትንም እንዲፈጽምልን አጥብቀን እንሻለን ስትል ተናግራለች።
ልጆች እንደሚፈልጉን ተናግረውናል። ሌሎች ደግሞ እየመጡም እየመዘገቡም ነው። ግን መመዝገብ ብቻ ሳይሆን እነሱ ራሳቸው ፒቪኤችዎች ራሳቸው በየዲፓርትመንታችን በያለንበት ስራ እየወሰዱ ቢያስገቡን ያ የበለጠ ተመራጭ ነው የሚሆነው። ምክንያቱም እኛውም ተመዝግበን መጥተው እንደገና ደውለው ደግሞ ጠርተው ኑ እዚህኛው ስራ ላይ ግቡ ካላሉን ማለት ነው መመዝገብ ብቻ ቁም ነገር የለውም።
ሌላ የድርጅቱ ሰራተኛ የሆነው አሰፋ ለሜሰው የድርጅቱ መዘጋት የፈጠረበትን ተናግሯል።
ፒቪኤች 3 ዓመት ከ5 ወር ሰርቻለሁ። እዛ አሁን እየሰራን ያለንም ድርጅቱ በአጋጣሚ ስራ ዘግቷል። አሁን ስራ ዘግተን ሌላ ሼድ እናከፋፍላለን ብሎ እስካሁን ማንም እናን እየጠየቀን የለንም። ደግሞ ካሳም እንከፍላለን ብሎ ወረቀት ብቻ ፈርምን ወስደናል። ግን እስካሁን እስከ ትናንት ማታ እስከ ጠዋቱ 2:30 ድረስ ይገባላቸዋል ተብሏል። እስካሁን ግን ምንም የገባልን የለም። እስካሁን ምንም እና ውጤት ያየነው ነገር የለም።
ለከፋ ችግር ሳይጋለጡ መፍትሄ እንዲሰጣቸውም ጠይቋል።
አሁን እናምን ፈልጋው የኛ ካሳ ይሰጣል የተባለው በጊዜ መግባት እንፈልጋለን። እንደገና ደግሞ ስራ አሁን ብዙ ችግር አለ ኢትዮጵያ ውስጥ ብዙ ችግር አለ። ኑሮ ውድነት አለ፣ ቤት ኪራይ አለ። ሁሉም ሰው ቤት ኪራይ ተከራይቶ ነው የሚኖረው። ማንም በራሱ ቤት ወጥቶ በአባቱ ቤት ከአባቱ ቤት ወጥቶ የሚሰራ ሰው ሰራተኛ ይኖራል ብዬ አላስብም። ስለዚህ አሁን ቤት ኪራይ እየቆጠረ ነው። አሁን ብዙ ተማሪ አለ፣ እየተማሪ ያሉ የሚሰሩት አሉ፣ ማታ የሚማሩት ዊከንድ የሚማሩት ብዙ ተማሪዎች ስላሉ እየተማሩ የሚሰሩት ስላሉ አሁን ለነሱ ስራ ቶሎ የሚፈጠር አለበት።
የአዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ ድርጅቱ ከህዳር 16 2014 ዓ.ም ጀምሮ መዘጋቱን ለቪኦኤ ተናግሯል። የድርጅቱ መዘጋት በአንድ ጊዜ ተወሰነ ሳይሆን ወራትን ያስቆጠረ ነው፣ ከወቅታዊ ሁኔታ ጋርም የተያያዘ አይደለም ሲሉ ተናግሯል።
ፒቪኤች መዘጋት ኦቨርናይት የመጣ ነገር አይደለም። ከዚህ በፊትም ካምፓኒው ፋክተሪውን ለሌላ አካል ለማስተላለፍ ብዙ ጥረቶች ሲያደርግ ነበር። እንደሚታወቀው በኮቪድ ጊዜ ፒቪኤች ትልልቅ ብራንዶቹን መሸጡ ይታወቃል። ከዚህ ጋር ተያይዞ ፋክተሪውን ለሌላ ባለሀብቶች ግቢ ውስጥ ላሉም በራሳቸው ኢንተረስት የተለያዩ ጥረቶች ሲደረጉ እንደነበር እናውቃለን እና በአንድ ሳምንት ወይ በአንድ ቀን የተወሰነ ውሳኔ አይደለም።
ድርጅቱ ያለውን ፋብሪካና የጨርቃጨርቅ ማምረቻ ቁሳቁሶችን ለሌላው በፓርክ ውስጥ ለሚገኝ ኩባንያዎች ያስተላልፋል እንጂ በኢትዮጵያ ውስጥ ወይም በአዋሳ ኢንዱስትሪ ፓርክ የነበረውን የኢንቨስትመንት ስራ ሙሉ በሙሉ አላቋረጥም ብሏል።
ፒቪኤች እንግዲህ የጋርመንት ላይ በተለይ ብዙ ብራንዶች ባለቤት ነው። የተለያዩ ምርቶችን በራሱም እዚህ ሀዋሳ ኢንዱስትሪ ፓርክ ያመርታል። እንዲሁም ደግሞ ለሌሎች ካምፓኒዎችም ኦርደር በመስጠት ለፒቪኤች ምርት እያመረቱ ኤክስፖርት የሚያደርጉ ካምፓኒዎችም አሉ ማለት ነው። አሁን በአሁኑ ሰዓት ራሱ የሚያመርትበትን ፋክትሪ ነው ያቆመው እንጂ ለሌሎች ግን ኦርደር መስጠቱን አላቆመም።
ሰራተኞች በችግር ላይ እንዳይወድቁና ስራ እንዳያጡ የተመደቡ መሆናቸውን አብራርቷል።
በጠቅላላው ፒቪኤች እንግዲህ 1300 ያህል ሰራተኞች ነበሩት። እነዚህን 1300 ሰራተኞች በሀገሪቷ ሕግ መሰረት የማሰናበት ስራ፣ የሚገባቸውን ካሳ የመክፈል ስራ በጥንቃቄ ድርጅቱ ትልቅ ስም ያለው ድርጅት ነው፣ ስሙን በሚመጥን መልኩ በጥንቃቄ ያንን ተግባራዊ ያድርጉ። በትላንትናው ዕለት እነዚህ ሰራተኞች ወደ አራት ድርጅቶች ትራንስፈር የማድረግ ስራ ተሰርቷል። እንደሚታወቀው ፓርክ ውስጥ አሁንም የሰራተኛ ቅጥር ጥያቄዎች አሉ ከተለያዩ ድርጅቶች። ያንን ተከትሎ ለድርጅቶቹም ትልቅ ኦፖርቹኒቲ ነው።
የአዋሳ ኢንዱስትሪ ፓርክ መደበኛ ስራውን መቀጠሉን አቶ ፍጹም ከተማ ለቪኦኤ ተናግሯል።
አንዳንድ ካምፓኒዎች የማስፋፋት እንዲሁም ተጨማሪ የሰው ኃይል ቅጥር ጥያቄዎች አሉ። ለዛም ነው የፒቪኤችን ሰራተኞች ወደዚህ ወደ አራቱ ካምፓኒዎች ትራንስፈር ማድረግ የተቻለው። ከዛም በላይ ደግሞ ሪኩዌስት ያላቸው ያው ስርዓቱን ጠብቀን ሰራተኛ ሎኬት የሚደረግበትን ቻናል ጠብቀን ካምፓኒዎች የሰው ኃይል እንዲያገኙ ጥረት እየተደረገ ነው። ሰው ኦፕሬሽኑ ያለምንም ችግር እየሄደ ነው። ነገር ግን እየሄደ ነው ብሎ መቆም አያስፈልግም። ወደፊት የሚመጡ ቻሌንጆች ሊኖሩ ይችላሉ፣ ከአጓ ጋር ከመሳሰሉ ጋር ተያይዞ። ለእነሱ ደግሞ በጥናት ችግሮቹን አድሬስ ማድረግ የሚቻልበትን መንገድ በተለይ እንደ ኢንዱስትሪ ፓርኮች ልማት ኮርፖሬሽን እየተሰራ ነው።
የአዋሳ ኢንዱስትሪ ፓርክ አሁን ስራውን አቋረጥኩ ያለውን ፒቪኤች የተሰኘውን የአሜሪካን ድርጅት ጨምሮ 23 ሌሎች ድርጅቶች የተለያዩ የጨርቃጨርቅ ምርቶችን ያመረቱ ለውጭ ገበያዎች እያቀረቡ የሚገኙ ሲሆን ፓርኩ 35,000 ሰራተኞችን እያሰራ ይገኛል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ተከታዩ ሳምንታዊ ቅንብር ጤና ነው። ከሁለት ሳምንታት በፊት በሀገር አቀፍ ደረጃ በተጀመረው የኮቪድ-19 መከላከያ ክትባት መርሃ ግብር የህብረተሰቡ እየተከተበ ነው ሲል የኢትዮጵያ ጤና ጥበቃ ሚኒስቴር አስታውቋል። አዲስ አበባ ውስጥ የተለያዩ ክትባት ጣቢያዎችን ተዘዋውራ የተመለከተችውና ከተከታቢዎቹም አንዳንዶቹን ያነጋገረችው ዘጋቢያችን ፀሐይ ዳምጠው ተከታዩን ይዛ ተመልሳለች።
አቶ ከፈለኝ ደስታ የአዲስ አበባ ከተማ ነዋሪ ናቸው። ክትባቱን የወሰዱት የሚሰሩበት ቦታ ነው። ስለ ክትባቱ ጠቃሚነት ግንዛቤ ቢኖራቸውም በስራ መደራረብ ምክንያት እስከዛሬ ሳይወስዱ መቆየታቸውን ይናገራሉ።
እኛ በስራ ቦታ ነው በአብዛኛው ለክትባቱም ስመጣ አሁን ደስተኛም ሲጀምር በአብዛኛው በስራ ወቅት ስለሆነ ስለማያገኙ ነው እንጂ ይመጣሉ። ግን ያው እኛ ስላልተገናኘ ስራ ቦታ ላይ ስለሆን ስላላገኙ ነው እንጂ ያው ሁሉም እየተከተበ ነው። የስራ ቦታ የማይገቡት ማለት ነው። በዚያ ማለት ነው። በመጀመሪያ አሁን ይህን ክትባት ቢወስዱት በጣም ቆንጆ ነው። ታመሙ ለሚጠራጠሩት ነገር ለሁሉም ነገር ክትባቱን ቢወስዱት ቆንጆ ነው። እንግዲህ መተንፈስ ምናምን ለሚባለው ነገር እርግጥ እዛ ላይ በሽታው ላይ ተደረስን በጣም ከባድ ነው። እሱን ለመከላከል ወደ ክትባቱ መምጣት ነው በቃ አማራጫችን።
አቶ ዘር የተዘራ ስለ ክትባቱ የተዛባ አመለካከት ስለነበራቸው ከመከተብ ተቆጥበው እንደነበር ይናገራሉ።
ያው ጓደኛዬ ብሏል ያማል ትንሽ ያስቸግራል ምናምን ተብሏል። ያሁን ስራ ተጠምደት ነው የምንውል፣ ግን ዛሬ መጥቶልናል። እኔ ደስተኛ ሆኜ ነው የተከተብኩት ክትባቱን። አሁንም የተሰማኝ ስሜትም የለም። እንግዲህ ወደ ስተፊቱ የሚሰማኝ ነገር ታለም ያው ጤና ጣቢያና ስልክ ምናምን ይዘና ሰጥተውናል። ደውለን እንደዚህ ነው ብለን እንዲያማክሩና እንዲነግሩንም እናደርጋል።
በኦሮሚያ ልዩ ዞን ለገጣፎ ለገዳዲ ላይ ሰራተኞችን ስራ ቦታቸው ላይ እየከተቡ ያገኘኋቸው ሲስተር አበራሽ አለሙ ዘመቻው ከተጀመረ ወዲህ ህብረተሰቡ ያለው ግንዛቤ እየተስተካከለ መሆኑን ገልጸዋል።
ፋብሪካ አላጣፎ ፋብሪካ ላይ ነው ቅድሚያ እየሰጠን ያለ ነው እና መድኃኒቱ ስንሰጥ መጀመሪያ ትምህርት ሰጥተናቸው ነው። ፍላጎት የላቸውም። ከሌላ ጋር አያይዘው ከፖለቲካ ጋር ከእምነት ጋር አያይዘው ብዙ ሰዎች አንወስድም አሉ። ለምን ወንዶቹ መሀን ይሆናሉ፣ ሴቶቹ መውለድ አይችሉም ይሄን መድኃኒት ከወሰዱ ሲጣሉን የነበሩት። ብዙ ትምህርት ከሰጠን በኋላ ግን በፍላጎት ፋብሪካው ኃላፊ መድኃኒቱን እነሱ ፊት ሰራተኛ ፊት ቆሞ ወስዶ ራሳቸው አምነውበት በፍላጎት ቅድሚያ መጥተው እየወሰዱ ነው። መድኃኒቱ ብቻውን ኮቪድን ሊከላከል አይችልም። ርቀታችንን እንደ በፊቱ አንዳንድ ሜትር ተራርቀን እንድንኖር፣ ብዙ ሰው የበዛበት ቦታ እንዳንሄድ፣ እንደገና ደግሞ ማክሳችንን እጅ በመታጠብ ኮቪድን እንከላከል ብለን ትምህርት እየሰጠን
የኢትዮጵያ ጤና ሚኒስቴር ጸረ ኮቪድ-19 ክትባት መስጠት ከጀመረ ወዲህ ባሉት 9 ወራት ወደ 9 ሚሊዮን የሚጠጋ ቁጥር ያለው ሰው መከተቡን የጤና ሚኒስትሩ የክትባት ባለሙያ ወይዘሮ ጸጋንሽ ገድሉ አመልክተዋል።
ስለ ክትባቱ ማስተዋወቅ፣ ህብረተሰቡን ማስተማር፣ መረጃዎችን ወርታች ማውረድ ታች ያለው የጤናው መዋቅር መስራት የሚገባውን ስራ እንዲሰራና ህብረተሰቡ የመረጃው ባለቤት እንዲሆን ከማድረግ አንጻር በተለይ ይሄ ተግባቦት የሚባለው ነገር የአድቮኬሲ ስራዎች፣ የህዝብ ንቅናቄ ስራዎች፣ የቅስቀሳ ስራዎች በደንብ በኛ ግምገማ ጠንከር ብለው የተሰሩበት ሁኔታ ነው ያለ፣ እየተሰሩም ነው ያሉ። ስለዚህ በዚያ መሰረት ሁሉም ክልሎች ወደ ስራ ገብተው እየከተቡ ነው ያሉ፣ ህብረተሰቡም እየተከተበ ነው ያለ። ህዳር 6 ላይ የጀመሩት ክልሎች አንዳንዶቹ ወደ መጨረስ አካባቢ እየተቃረቡ ነው ያሉት።
የጸጥታ ችግር ባለባቸው አካባቢዎች ክትባቱ እየደረሰ አለመሆኑን ወይዘሮ ጸጋንሽ ገልጸው ለተፈናቀሉ ግን ባሉበት መጠለያ እየተሰጠ መሆኑን ተናግረዋል።
የጸጥታ ጉዳይ ችግር አለባቸው ተብለው የሚታሰቡት አማራ፣ አፋር የዚህ ክትባት አገልግሎት አሁን እየተሰጠ አይደለም። ዘመቻው እየተካሄደ አይደለም። ምክንያቱም አሁን ይሄን እነዚህ ክልሎች ላይ መስጠት አሁን ካለው ከወቅቱ ሁኔታ ከሴኪሪቲው ጋርም ተያይዞ ትንሽ ስለሚያስቸግር እነሱ ለጊዜው ከዘመቻው አልተሳተፉም። ያለው ነገር ሲተካከል በዘመቻም ሰሩ በሩቲኑም ሰሩ ቀጣይ የሚሰራ ነው የሚሆነው እንጂ አሁን እነሱ ክልሎች የዘመቻው ተሳታፊዎች አይደሉ። ክትባት መስጠት በሚችሉ ክልሎች ላይ ያሉ ተፈናቃዮችም ሆነ ስደተኞች ካምፕ ውስጥ ያሉ ዜጎች የዚህ ክትባት ተሳታፊ ናቸው።
በሌላ በኩል የጤና ሚኒስትር ዶክተር ሊያ ታደሰ ዛሬ በማህበራዊ ገጻቸው ላይ ባሰፈሩት ጽሁፍ የኮሮና ቫይረስ ወረርሽኝ አራተኛ ማዕበል በተለያዩ የዓለማችን ክፍሎች በርካቶችን ለህመምና ለሞት እየዳረገ ባለበት በዚህ ወቅት የቫይረሱ አዲስ ዝርያ መከሰቱን የዓለም ጤና ድርጅት ማሳወቁን ጠቁመው መከተብ ከሌሎች የመከላከያ መንገዶች ጎን ለጎን ዋነኛው መፍትሄ መሆኑን አሳስበዋል። የኮቪድ-19 ክትባት በቫይረሱ የመያዝን ከተያዙም በጠና የመታመምን እንዲሁም በበሽታው የመሞትን አጋጣሚ በከፍተኛ መጠን እንደሚቀንስ የገለጹት ዶክተር ሊያ ሰው ክትባቱን ዛሬ ነገ ሳይል እንዲወስድ መክረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። አቶ ከፈለኝ ደስታ የአዲስ አበባ ከተማ ነዋሪ ናቸው። ክትባቱን የወሰዱት የሚሰሩበት ቦታ ነው። ስለ ክትባቱ ጠቃሚነት ግንዛቤ ቢኖራቸውም በስራ መደራረብ ምክንያት እስከዛሬ ሳይወስዱ መቆየታቸውን ይናገራሉ።
እኛ በስራ ቦታ ነው በአብዛኛው ለክትባቱም ስመጣ አሁን ደስተኛም ሲጀምር በአብዛኛው በስራ ወቅት ስለሆነ ስለማያገኙ ነው እንጂ ይመጣሉ። ግን ያው እኛ ስላልተገናኘ ስራ ቦታ ላይ ስለሆን ስላላገኙ ነው እንጂ ያው ሁሉም እየተከተበ ነው። የስራ ቦታ የማይገቡት ማለት ነው። በዚያ ማለት ነው። በመጀመሪያ አሁን ይህን ክትባት ቢወስዱት በጣም ቆንጆ ነው። ታመሙ ለሚጠራጠሩት ነገር ለሁሉም ነገር ክትባቱን ቢወስድ ቆንጆ ነው። እንግዲህ መተንፈስ ምናምን ለሚባለው ነገር እርግጥ እዛ ላይ በሽታው ላይ ተደረሰን በጣም ከባድ ነው። እሱን ለመከላከል ወደ ክትባት መምጣት
አድማጮች አሁን ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። ሳምንታዊው ስፖርት አትሌት ፀሐይ አለሙ ትናንት በጣሊያን የተካሄደው የፍሎረንስ ማራቶን አሸነፈች። የቀድሞው የብራዚል የኦሎምፒክ ኮሚቴ ፕሬዚዳንት ካርሎስ ኑማዝሞን ከሪዮ ኦሎምፒክ ሙስና ጋር በተያያዘ ከ30 ዓመት በላይ እስር ቅጣት ተፈርዶባቸዋል። ኬኔዲ አባተ ነው ያቀናበረው።
አትሌት ፀሐይ አለሙ በጣሊያን ፍሎረንስ ማራቶን አሸነፈች። በጣሊያን ፍሎረንስ ትናንት በተካሄደ የማራቶን ውድድር በሴቶች ኢትዮጵያዊቷ አትሌት ፀሐይ አለሙ 2 ሰዓት ከ27 ደቂቃ ከ17 ሰከንድ በመግባት በታሪክ የቦታውን አራተኛ ፈጣን ሰዓት በማስመዝገብ አሸንፋለች። ከአትሌት ፀሐይ 4 ሰከንድ ዘግይታ በመግባት ውድድሩን በሁለተኝነት ያጠናቀቀችው ደግሞ ሌላኛዋ ኢትዮጵያዊት አትሌት መገርቱ ኢፋ ገለቱ ስትሆን ኬንያዊቷ መርሲ ኮምባው 3ኛ ወጥታለች። በወንዶች ምድብ ደግሞ ኬንያዊው አትሌት ሳይብራያን ኮቱት 2 ሰዓት ከ08 ደቂቃ ከ56 ሰከንድ በሆነ ሰዓት የሀገሩን ልጅ ሳሙኤል ሎሞይን አስከትሎ በመግባት አሸንፏል። የብሩንዲው ኦሊቬር ኢራባሩታ ደግሞ 3ኛ የወጣ አትሌት ነው። የቀድሞው የብራዚል ኦሎምፒክ ኮሚቴ ፕሬዝዳንት ካርሎስ ኑዝማን ከ30 ዓመት በላይ የእስር ቅጣት ተፈረደባቸው። ሪዮ ዲ ጄኔሮ የ2016ቱን የኦሎምፒክ ውድድር እንድታስተናግድ የድጋፍ ድምጾችን በገንዘብ ገዝተዋል በሚል በተከሰሱበት የሙስና ወንጀል ጥፋተኛ ተብለው ነው የቀድሞው የብራዚል ኦሎምፒክ ኮሚቴ ፕሬዝዳንት ካርሎስ አርተር ኑዝማን 30 ዓመት ከ11 ወር እንዲታሰሩ የተፈረደባቸው። ለ20 ዓመታት የብራዚል ኦሎምፒክ ኮሚቴ ፕሬዝዳንት ሆነው ያገለገሉ የ79 ዓመቱ አዛውንት ኑዝማን ሪዮ የ2016 ኦሎምፒክ አዘጋጅ ሆና እንድትመረጥ ህገወጥ የገንዘብ ዝውውርን ጨምሮ ሌሎች ከሙስና ጋር የተያያዙ ወንጀሎችን ፈጽመዋል ሲል ጉዳዩን ሲከታተል የነበረው የብራዚል ፍርድ ቤት አስታውቋል። የ2016ቱ የሪዮ ኦሎምፒክ አዘጋጅ ኮሚቴ ሰብሳቢ የነበሩት ኑዝማን ግብርን ይሰውሩ እንደነበርም የፍርድ ቤቱ ዳኛ ማርሴሎ ብሬታስ ሐሙስ ዕለት ገልጸዋል። በዚህም በእድሜያቸው ማምሻ 30 ዓመት ከ11 ወር የተፈረደባቸው የ79 ዓመቱ አዛውንት ኑዝማን በውሳኔው ላይ ያላቸውን አቤቱታ እስኪያሰሙ ድረስ ሳይታሰሩ እንደሚቆዩ አሶሺየትድ ፕሬስ ዘግቧል። ከኑዝማን በተጨማሪ የሪዮ ኦሎምፒክ አዘጋጅ ኮሚቴ አባል የነበሩት የወቅቱ የሪዮ ዴ ጄኔሮ ከንቲባ ሰርጂዮ ካብራል እና ሊዮናርዶ ግሪነር እንዲሁም አንድ ነጋዴ ግለሰብ በተባባሪነት የእስር ትዕዛዝ ተላልፎባቸዋል። ከንቲባው ከተማቸው እድሉን እንድታገኝ 6 የድጋፍ ድምጾችን ለመግዛት 2 ሚሊዮን የአሜሪካ ዶላር መክፈላቸውን ፍርድ ቤቱ ይፋ አድርጓል። የብራዚሏ ሪዮ ሺካጎን፣ ቶኪዮንና ማድሪድን አሸንፋ ነበር የ2016 ኦሎምፒክ ጨዋታዎች አዘጋጅ ሆና የተመረጠችው። የፊፋው ፕሬዝዳንት የዓለም ዋንጫ በየሁለት ዓመቱ ይካሄድ የሚለው የአርሴን ቬንገር እቅድ ተቀባይነት እንዲያገኝ የሚያደርጉትን ጥረት ቀጥለዋል። በትናንትናው ዕለት በበይነመረብ በተካሄደው የኤዥያ እግር ኳስ ኮንፌዴሬሽን ምክር ቤት ስብሰባ ላይ ንግግር ያደረጉት የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ የዓለም ዋንጫ ጨዋታ ይበልጥ ዓለም አቀፋዊ መሆን አለበት ብለዋል። ውድድሩ በየሁለት ዓመቱ እንዲካሄድ በቀድሞው የአርሰናል አሰልጣኝና አሁን በፊፋ የዓለም እግር ኳስ ልማት ኃላፊ ሆነው በማገልገል ላይ በሚገኙት አርሴን ቬንገር የቀረበው እቅድ በብዙ አካላት እስካሁን ተቀባይነት አላገኘም። እናም ይህ አወዛጋቢ እቅድ ድጋፍ እንዲያገኝ መወትወታቸውን የቀጠሉት ጂያኒ ኢንፋንቲኖ ነው 88% የፊፋ አባላት በየሁለት ዓመቱ ሊደረጉ የታቀዱ የወንዶችና የሴቶች የዓለም ዋንጫዎች አዋጭነትን ለማጥናት ድምጽ መስጠታቸውን ጠቅሰዋል። አርሴን ቬንገርና አጋራቸው ጂል ኤሊስ እቅዱን ሲያዘጋጁ ከእግር ኳስ እድገት አንጻር እንጂ በንግድ እይታ አይደለም ሲሉም የፊፋው ፕሬዝዳንት አመልክተዋል። የዓለም ዋንጫ በየሁለት ዓመቱ የሚካሄድ ከሆነ የሀገር ውስጥ ሊጎችንና የአውሮፓ እግር ኳስ ማህበርን በአንድ ዓመት ወደ 9 ቢሊዮን ዶላር እንደሚያሳጣ የሚያመለክት ጥናት ይፋ በመደረጉ ነው ኢንፋንቲኖ የቬንገር እቅድ መነሻው ኢኮኖሚያዊ እይታ ወይም ከንግድ ጋር የተያያዘ አይደለም ሲሉ የተከላከሉት። ነገር ግን እግር ኳስ ወሳኝ ምዕራፍ ላይ መድረሱን ተናግረው የዓለም አቀፍ እግር ኳስን በአዲስ መልክ ማቀድ አለብን፣ ለብዙዎችም እድል መስጠት አለብን ያሉት ኢንፋንቲኖ አክለውም እግር ኳስ በአንድ የዓለም ክፍል ብቻ ተወስኖ መቆየት የለበትም፣ ይልቁንም ለሁሉም መዳረስ አለበት ካሉ በኋላ የኤዥያ እግር ኳስ ኮንፌዴሬሽን ፌዴሬሽን ምክር ቤት አዲሱን እቅድ እንዲደግፍ ጠይቀዋል። የዓለም ዋንጫን በየሁለት ዓመቱ የማካሄድ እቅድ በተለይ በአውሮፓና በላቲን አሜሪካ ሀገራት ነው ከፍተኛ ተቃውሞ የገጠመው። ማንቸስተር ዩናይትድ ራልፍ ራኒክን በጊዜያዊ አሰልጣኝነት ለመሾም ወሰነ። የ63 ዓመቱ ራኒክ በሎኮሞቲቭ ሞስኮ የስፖርት ልማት ኃላፊ ሆኖ በማገልገል ላይ የሚገኝ ሲሆን ከዚህ ኃላፊነቱ በመነሳት እስከ ውድድር ዓመቱ መጨረሻ ማንቸስተር ዩናይትድን ለመምራት ከስምምነት መድረሱ ተዘግቧል። ይሁንና ከቀድሞ ክለቡ የሥራ መልቀቂያ ፍቃድ እስኪያገኝ እስከሚቀጥለው ሳምንት ድረስ አዲሱን ሥራውን እንደማይጀምር ነው የተገለጸው። በውጤት ቀውስ ምክንያት ከኃላፊነቱ የተነሳውን ኦሌ ጉናር ሶልሻየር በመተካት ዩናይትድን እስከ ውድድር ዓመቱ መጨረሻ እንደሚመራ የሚጠበቀው ራኒክ ለተጨማሪ 2 ዓመታት በክለቡ በአማካሪነት ሚና የሚቆይበትን ስምምነት ለመፈጸምም ንግግሮች በመካሄድ ላይ ናቸው ተብሏል። ከዚህ ቀደም ሃኖቨርን፣ ሻልክን፣ ሆፈንሃይምንና አርቢ ላይፕሲጅን ያሰለጠነው ራኒክ በዘርፉ ከፍተኛ ልምድ ያለውና በጀርመን እግር ኳስ ስማቸው በክብር ከሚነሳ ግለሰቦች አንዱ ነው። ከሳምንቱ ስፖርታዊ መረጃዎች ለዛሬ የመረጥንላችሁ እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። አድማጮች ጥቂት ደቂቃዎች አሉንና አንድ ሌላ ዘገባ እናሰማችኋለን። በአፍሪካ የኮቪድ-19 ክትባት እጥረትን ይመለከታል። የአሜሪካ ድምጽ ዘገባ ነው። ኤደን ገረሞ ታቀርበዋለች።
በአፍሪካ የህይወት አድን ክትባት አቅርቦት እጥረት አጋጥሟል። የዓለም የጤና ድርጅት በአፍሪካ ከ1.2 ቢሊዮን ሰዎች ውስጥ 6% የሚሆኑት ብቻ ሙሉ ለሙሉ የኮቪድ-19 ክትባት መውሰዳቸውን፣ 40% የሚሆኑ የባለጸጋ ሀገራት ህዝቦች ከመከተባቸው ጋር አነጻጽሮ አስቀምጦታል። ወደ አህጉሪቱ የሚገባው የክትባት መጠንም በቀጣዩ የጎርጎሮሳውያኑ አዲስ ዓመት እየጨመረ እንደሚመጣ ቢጠበቅም የዓለም የጤና ድርጅት የቀጠናው ዳይሬክተር የሆኑት ማታሺዲሶ ሞኤቲ በአህጉሪቱ ላይ ያለው የመድኃኒት መርፌ እጥረት ሂደቱን ያስረዋል ይላሉ።
ከክትባት አኳያ ትልቁን ምስል ስንመለከት የህክምና መርፌዎች ትናንሽ ነገሮች ናቸው። እናም ሁላችንም እንደምናውቀው የህክምና መርፌ ከሌለን ክትባቱን መስጠት አንችልም። ስለዚህ እጅግ አሳሳቢ ርዕስ ነው። የመርፌ አቅርቦት እጥረት ሊኖር እንደሚችልም ስጋት አለ።
የተባበሩት መንግስታት ድርጅት የህፃናት ፈንድ ዩኒሴፍ በኮቫክስ በኩል በዓለም ዙሪያ ክትባት እንዲዳረስ ይሰራል። ሞኤቲ የኮቪድ-19 ተከታታይ ክትባቶችን ለመከተብ የህክምና መርፌዎች እጥረት መኖሩን የተባበሩት መንግስታት ድርጅት የህፃናት ፈንድ ማስታወቁን በመግለጽ እንዲህ ይላሉ።
እንደ ኬንያ፣ ሩዋንዳ እና ደቡብ አፍሪካ ያሉ ሀገራት የሚመጣላቸው ክትባት ተጓቷል። የመርፌ አቅርቦቱን ለማሻሻል ትልቅ የሆነ እርምጃ እስካልተወሰደ ድረስም አፍሪካ ቀውስ ይገጥማታል።
በሌላ በኩል ሞኤቲ ግዙፉ የመድኃኒት ማምረቻ ሜሪክ በአፍ የሚወሰድ የኮቪድ-19 ጸረ ቫይረስ መድኃኒት ለማምረት መወሰኑን በማስታወቁም ደስተኛ ናቸው።
ይህ ነገር ለውጥ ያመጣ ይሆን? ተስፋ እናደርጋለን። በእንደዚህ አይነት ዓለም አቀፍ ቀውስ ውስጥ በአቅርቦት መካከል ያለውን ክፍተት እያየንም ከዚህ እጅግ ከባድ ከሆነ ወረርሽኝ በመማርና ልምድ በመውሰድ በሀገር ውስጥ እንዲመረት ብዙ የመድኃኒት አምራች ኩባንያዎችም የአሜሪካን ምሳሌ እንዲከተሉ ተስፋ እናደርጋለን።
ሞኤቲ ሀገር ውስጥ የኮቪድ-19 እና ሌሎች መድኃኒቶችን ማምረት በደሃ ሀገራት ውስጥ ያለውን የአቅርቦት ኢፍትሐዊነት ለመዋጋት ያለውን ሂደት ያፈጥነዋል ይላሉ። እሳቸው ለክትባትም ቢሆን የተራዘመና የፍቃድ መጋራት ቢኖር መልካም ነው ባይ ናቸው።
ኤደን ለዘገባው አመሰግናለሁ። አድማጮች፣ አሁን ለነገ ምሽት የፕሮግራም ማስታወሻ ይኖረናል። በትላንትና ዕለት ለዛሬ አስተዋውቀን ዛሬ በሰዓት እጥረት ሳቢያ ማቅረብ ያልቻልነው ሰፋ ያለ ውይይት ነው። በሰው ብዛት የተጣበቡ የተፈናቃዮች መጠለያዎችን ጨምሮ ሰዎች በብዛት ተፋፍገው ለመኖር በተገደዱባቸው ስፍራዎች የሚታዩ የጤና ችግሮችን፣ በአንድ ወገን ከቀያቸው ለመፈናቀል የተገደዱ ወገኖችን ሊገጥሙ የሚችሉ የአእምሮና የስነ ልቦና ሁከቶችን ደግሞ በሌላው ጎራ በተለይ በኢትዮጵያ ባለው ግጭት ሳቢያ ለጠና ረሃብ፣ ብርቱ መከራና እንግልት የተዳረጉ ሰዎችን አስመልክቶ ከየመስኩ ባለሙያዎች ጋር የተደረገ ውይይት ነው። ተወያዮቹ ተላላፊ በሽታዎችን ለሚመለከቱ ጭብጦች የቨርጂኒያው ኮመንዌልዝ ዩኒቨርሲቲ የኢፒዴሚዮሎጂ ትምህርት ክፍል ሊቀመንበርና መምህር ፕሮፌሰር ጥላሁን አደራ እንዲሁም ለአምሮ ሁከቶች የሚዳርጉ ሁኔታዎችን ደግሞ እዚህ ዩናይት ስቴትስ በሚገኘው ባሮ የአንጎልና የነርቭ ሕክምና የምርምር ተቋም የአእምሮና የነርቭ ሕክምናና ተመራማሪው ፕሮፌሰር ዮናስ እንዳለገዳ ናቸው። በተለይ በመፍትሄዎቹ ላይ የሚያተኩረውን ዝግጅት በነገው ምሽት እናቀርባለን። ተከታታይ ውይይት ነው። አድማጮች፣ ለምሽቱ ያዝነውንም በዚሁ ማብቃታችን ነው። ያስተናገድኳቸው አሉላ ከበደ፣ የምሽቱ አቀናባሪ ብርሃን ኃይሉ፣ ዋና አዘጋጇ ጽዮን ግርማ ከሌሎች ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ምሽት 3 ሰዓት ላይ እንገናኝ። ሰላም፣ በእኔ በኩል ደህና ደሩ።